Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በመሪ አሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። ዛሬ ማርች 8 የሴቶች ቀን በመላው ዓለም በመከበር ላይ ይገኛል።
ልክ የዛሬ 100 ዓመት የካቲት 4 ቀን 1909 ዓ.ም ዘውድ ጭነው የነበሩት የመጀመሪያዋ ሴት ኢትዮጵያዊት የሀገር መሪ ግርማዊት ቀዳማዊት ንግሥተ ነገሥታት ዘውዲቱ ናቸው። ኢትዮጵያን 13 ዓመታት አስተዳድረዋል።
የመጀመሪያዋና የመጨረሻዋ ባይሆኑም ኢትዮጵያን ያስተዳደሩ ንግሥት ዘውዲቱን ታሪክ ይዘናል። ዛሬ ደግሞ ዓለም አቀፉ የሴቶች ቀን ማርች 8ን በማስመልከት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንንም ጠይቀናል።
ኤልሳበር ይሁን እዚህ ሀገር ከመጣሁ 16 ዓመት። ሴትነት ውበት፣ እናትነት፣ እህትነት፣ ሁሉንም ሴትነት እንዳያያዝህ ነው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲስ ባወጣው የሰብአዊ መብት ዘገባው በኢትዮጵያ የሚታዩ መጠነ ሰፊ እስራቶችን በሀገሪቱ የተላለፈውን የአስቸኳይ ጊዜ አዋጅና እየጠበበ መጥቷል ያለውን የፖለቲካ የመናገር ነጻነት አውግዞ ማስተካከያ እንዲያደርግ ጠይቋል።
Not to criticize, but to raise the issue and hopefully deal with it.
በአጽንኦት መናገር የምፈልገው ይህን ዘገባ የምናወጣው ማንንም ለማሳነስ ወይንም ለመንቀፍ አይደለም።
በዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑት ኒኮላስ ባርኔት ናቸው።
የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት በቅርቡ ይፋ ያደረገውን የ2016 የዓለም ሀገሮች የሰብአዊ መብቶች አያያዝ ዘገባ በኢትዮጵያ ላይ ያተኮረውን ክፍል የኢትዮጵያ መንግስት ሚዛናዊ አይደለም ብሏል።
በተደጋጋሚም እንደተገለጸው እና መንግስት የተሰማውን ሀዘን በኢትዮጵያ ህዝብ ስም ለህዝቡ የገለጸበት ሁኔታ ነው ያለው እና የአንድም ሰው ህይወት ቢሆን ትልቅ ዋጋ የሚሰጠው ጉዳይ ነው የሚሆነው እና
የኢትዮጵያ መንግስት የኮሚኒኬሽን ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ናቸው። ሌሎች ዘገባዎች አሉ።
አዎ፣ ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። በድጋሚ ዜናውን የሚሽላችሁ የቀረብኩት መስታወት አራጋው ነኝ። የደቡብ አፍሪካ መንግስት ከዓለም አቀፍ ወንጀል ፍርድ ቤት አባልነት መውጣት እንፈልጋለን ብሎ ለፍርድ ቤቱ የላከውን ማስታወሻ በይፋ በሳበው በማግስቱ ከፍተኛ የህግ ምሁራን በአባልነት እንድትቆይ ትግሉን ገና መጀመሩ ነው ሲሉ ተናገሩ። የደቡብ አፍሪካ መንግስት እርምጃውን የወሰደው ባለፈው ወር የሀገሪቱ ፍርድ ቤት ጉዳዩ በምክር ቤት ማለፍ የሚገባ ሆኖ ሳለ የመንግስቱ ካቢኔ ለአይሲሲ መላኩ ህገ መንግስቱን የሚጥስ ተግባር ነው ብሎ ብይን ከሰጠ በኋላ ነው። በወቅቱ የህግ ከበሬታ ተሟጋቾች የፍርድ ቤቱን ብይን ትክክለኛውን የህግ ሂደት ለመከተል ቁርጠኛ መሆኗን የሚያሳይ በመሆኑ ተደስተውበታል። በሌላ ወገን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፈረሙትን አዲሱን የጉዞ እገዳ በተመለከተ በተከፈተው ሙግት በሚቀጥለው ሳምንት መከራከሪያዎቹ እንዲቀርቡለት የፌዴራል ፍርድ ቤት አዘዘ። ወደ አፍጋኒስታን ስናመራ ደግሞ ዛሬ አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ ከሁሉም ትልቁ ወታደራዊ ሆስፒታል ሐኪሞች መስለው የገቡ የታጠቁ ነውጠኞች ጥቃት አድርሰው ቢያንስ 30 ሰዎች ገድለው ብዙዎችን ማቁሰላቸው የሀገሪቱ የመከላከያ ሚኒስትር አስታወቀ። የአፍጋኒስታን የጸጥታ ኃይሎች ፈጥነው በመድረስ ሆስፒታሉን ከበው ለአንድ ሰዓት ያህል ተቆጣጥረውት የቆዩትን አጥቂዎች በሙሉ ደምስሰዋል። በመሀል ካቡል በሚገኘው 400 አልጋዎች ባሉት ሆስፒታል መግቢያ ላይ መኪና ላይ የተጠመደ ቦምብ ከፈነዳ በኋላ አውቶማቲክ መሳሪያ፣ ቦምብና አጥፍቶ መጥፊያ ፈንጂ የያዙ በርካታ አጥቂዎች ህንፃውን ወረው ጥቃት መክፈታቸውን እማኞች ገልጸዋል። ኢላማ ያደረጉትም ታካሚዎችንና የሕክምና ሰራተኞችን ሲሆን ከዚያ በኋላ የአፍጋን ኃይሎች ደርሰው ተታኩሰው ገድለዋቸዋል። አፍጋኒስታን ያለው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ተልእኮ ተጠሪ ባወጡት መግለጫ የሀገሪቱን የጸጥታ ኃይሎች መደገፋችንን እንቀጥላለንም ብለዋል። ወደ ዋናው ጋቢና ቪኦኤ ፕሮግራማችን ለመልሳቸው
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በዛሬው ዕለት በመከበር ላይ ያለውን ዓለም አቀፍ የሴቶች ቀን በማስመልከት በርካታ አሜሪካውያን ሴቶች የክፍያ አለመመጣጠንና ሌሎች የጾታ አድሎዎችን ለማጉላት ስራ ሳይገቡ ሴቶች የሌሉበት የስራ ቀን በሚል ዘመቻ ተሳትፈዋል። ሄኖክ ሰማስኬር ተጨማሪ አለው።
በጥር ወር ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስራ በጀመሩ ማግስት በርካታ ሴቶች በዋሽንግተን ዲሲ ትልቅ ሰልፍ አድርገው ነበር። ለሴቶች እኩል እድሎች ይኑሩ፣ የጾታ የደሞዝ ልዩነት ይቅር የሚሉና ሌሎች መልእክቶችን ይዘው ድምጻቸውን አሰምተዋል። ቬነሳ ካርደናስ የሁለት ሴት ልጆች እናት ናት።
I think that women in the United States have come a long way, but still we still haven't broken those big barriers, whether it's becoming the first president of the United States.
ሴቶች በዩናይትድ ስቴትስ ብዙ ጊዜ በፈጀ የመብት ትግል አሳልፈዋል። ሆኖም እነዚህን መሰናክሎች እስካሁን አልሰበርናቸውም። ሴት ፕሬዚዳንት እስካሁን አልመረጥንም። የክፍያ አድሎ አለብን። በራሳችን በማንነታችን ሳንሸማቀቅ ቆዳችን ሳይጠበን ሳይሰፋንም በልካችን መኖር እንፈልጋለን። ዛሬም እነዚህ ትግሎች አሉ።
ዛሬ ታዲያ የዓለም አቀፍ የሴቶች ቀን ሲከበር ሴቶች የምጣኔ ሀብት ጥቅማቸውና ሚናቸውን ለማጉላት በዓለም ዙሪያ ስራ ሳይገቡ እንዲውሉ የመብት ተሟጋቾች ባካሄዱት ዘመቻ በርካቶች ተካፍለዋል። እኛ ጋቢናዎች በዋሽንግተን ዲሲ አካባቢ ደግሞ ተዘዋውረን ኢትዮጵያውያንን በዚህ ረገድ አነጋግረናቸዋል።
ኤልሳበር ይሁን እዚህ ሀገር ከመጣ 16 ዓመት ሴትነት ውበት፣ እናትነት፣ እህትነት፣ ሁሉንም ሴትነት እንዳያያዝህ ነው ስል ሁሉ ጋር ቻሌንጅ ይኖራል። ስትሮንግነት ይጠይቃል። ጎበዝ ስለሆንኩኝ ሁሉንም ቻሌንጅ አደርጋለሁ ብዬ አስባለሁ። ለወጣት ጄኔሬሽን ማስተላለፍ የምፈልገው በራሳቸው ትልቅ እምነት እንዲኖራቸው፣ ከጎበዙና ከበረቱ ምንም አይነት ነገር ማሸነፍ እንደሚችሉ፣ በሚቻላቸው በራሳቸው ዲፔንድ እንዲኖራቸው ማድረግ፣ ትምህርታቸውን መማር በሴት ልጅ ያኮራል። የራሳቸው ኢንካም ቢኖር ያኮራቸዋል። እና ደግሞ ጥሩ ሚስት መሆን ደግሞ ያኮራል። ሴት ማለት ጎበዝ፣ ጠንካራ፣ ከወንድም ጋር መፎካከር የምንችል፣ ወንድም የሚሰራውን ያቃተን ነገር እስካሁን ስለሌለ እንግዲህ 6-7 ወንድ ነኝ ብዬ አስባለሁ ራሴ። ሴትና ወንድ ትልቁ መመክራት በራሷ እምነት እንዲኖራት፣ ኩራት እንዲኖራት፣ በሀገሯና በባህሏ እንድትኮራ፣ የሰው ክብር የሰው ፍቅር እንዲኖራት ያለ ነው ልነግራት የምችለው። ከእናትነት
ሴትነት ማለት በጣም የሚያስደስት ነገር ነው። እናትነት፣ እህትነት በጣም ብዙ ነገር የሚገለጽበት ነው። ጥንካሬ የሚገለጽበት ነው ሴትነት። በቱ ሴትነት ኩራት ነው። እኩልነት ነው። ከወንድ ሴት የበታችነት ድሮ ቀረ፣ ወንድ የበላይነት ድሮ ቀረ። አሁን እኩል ነን እና ሁላችንም በእኩልነት ጠንክረን ትልቅ ደረጃ መድረስ እንችላለን እና እንበርታ ነው ብለው
ሴትነት ክብር ነው። በክብርነት ተወጣጣን ነን። ሁሉንም መስራት የምንችል ከወንድ እኩል የምንሳተፍ ነን። ሁሉም እኩል ሆነው መብታቸውን አስከብረው መስራት፣ ሰርተው ራሳቸውን ችለው ማጨነቅ፣ በድሮ ደንባም በአሁኑም ቢሆን ሰርታ ራሷን ልጆቿን ማሸነፍ ነው። ተመካክረው አንቺ ትብሽ እኔ ትብሽ ተባብለው ከወንዱ ጋራ መስራት ነው። ዛሬ
ኮለነ ሆኗል። እሱም እሷም እኩል ተረዳድተው መስራት አለባቸው ብባላለሁ። የሴቶች ሹድ ቢ ሞር ሴሌብሬት መደረግ አለባቸው ብዬ አስባለሁ። መከበር አለባቸው። ቢካዝ ሴቶችንን እናት፣ እህት፣ ዩ ኖ ዋይፍ አዘ ዳውተር ሳምንትም ቢያንሰን ነው። ሴት በአንበሳ መመሰል ትችላለች። በአንበሳ በመሰላትም ዩ ኖ ያንሳል ብዬ አስባለሁ። ቢካዝ ወመን ካሪ አ ሎት ኦፍ ዩ ኖ ዌይት It's not like your family becomes someone, the world. Seta, another Satan, meddegagaf, but I'm allabin. Ma beratatat allabin, each, like one another.
Bennatu maayet allabet, behetu maayet allabet. And the zayna derajalai, when this kohon address, when din in yiskal address, and now, when din represent skarag address, ሴት ልጅ እንትም ማለት ለኔ እንኳን ወንድነት አይመስለኝም። ሰው እንደዛ አይነት ሰዎች በኔ አይን ወንዶች አይደሉም። የወንድ ስራ አይደለም። ሴት ልጅ ማንሳት፣ ሴት ልጅ ማበረታታት፣ ሴት ልጅ መውደድ ነው የወንድ ስራ እንጂ ሴት ልጅ መደብደብ፣ ሴት ልጅ ላይ እጅ ማንሳት ምናምን የወንድ ነገር የወንድ ስራ ነው ብዬ ከወንድ ጋርም እንደዛ አይነት ሰዎችን አልቀላቀል።
በዋሽንግተን ዲሲ የሚኖሩ ኢትዮጵያውያን የሰጡት አስተያየት ነው። በዩናይትድ ስቴትስ ሴቶች ለፖለቲካ ስልጣን በህዝብ መሪነት እንዲመረጡ የሚሰራው ኤሚሊስ ሊስት የሚባለው እንቅስቃሴ ውስጥ የምትሳተፈው ሬቸል ቶማስ በትግላቸው የተገኙ ስኬቶችና ወደፊት የሚጠብቃቸውን ስራ እንዲህ ትገልጻለች።
We make up over half the country, but right now we're less than 20% of Congress. That's not enough. We will not get policies that support women, that support families, that support our economy.
የሀገሪቱን ግማሽ ህዝብ ወክለን ሳለ በኮንግረስ ሴቶች ያላቸው ውክልና 20% ብቻ ነው። በቂ አይደለም። በዚህ ሁኔታ ሴቶችን የሚደግፉ ፖሊሲዎችን ማጽደቅ ይከብደናል። የሴቶችን የምጣኔ ሀብት ተሳትፎ ማጠናከር በችሎታቸውና በእውቀታቸው ማግኘት የሚገባቸውን ሁሉ እንዲያገኙ እንዲያድጉና እንዲበለጽጉ ከወንዶች እኩል በውሳኔ ጠረጴዛዎች መቀመጥ አለባቸው።
Hello Jibjiga, hello Goday, hello Gabridahar, hello Dagahbur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. What have the guys in Isan? Gabina VOA, Gabina, Gabina, Gabina.
የዛሬ 134 ዓመት በስድስት ወሯ ለጋብቻ የታጨችውና በስድስት ዓመቷ ለ12 ዓመት አዳጊ ወጣት የተዳረችው ኢትዮጵያዊት ማን ናት? ዛሬ ማርች 8ን ወይም ማርች 8ን ምክንያት በማድረግ በኢትዮጵያ የሴት ንግስት ዘውዲቱ ምኒልክን ታሪክ ንጉስ ያክሊሉ ያጫውተናል።
የዚህ ልዩ ዝግጅት ባለ ታሪክ አዲስ አበባ ህንጻ አስገንብታ ለኢትዮጵያውያን ሴት እናቶች ማዋለጃ ሆኖ በሆስፒታልነት እንዲያገለግል አበርክታለች። የባሮች ንጻነት ደንብን በማውጣት ለዜጎች እኩልነትና ሰብአዊ መብት መከበር የማይተካ ሚና ተጫውታለች።
ካከናወኑት ተግባራት ውስጥ በዘመናቸው ስለባሮች የንጻነት ደንብ በዛው በ1916 ዓመተ ምህረት የወጣበት አብይ ተግባር ነው። እዚህ ላይ ምናልባት ማንሳት ያስፈልጋል ብዬ የማስበው በዚህ የባሮች የንጻነት ደንብ በዛ ዘመን የነበረው ማለት ነው አንዳንዶች በመጽሐፍ መልክ እንዲታተም ተደርጎ በሉል አልጋወራሽ ራስተፈሪ አማካይነት እሳቸው ባለሙሉ ስልጣን ነበሩ እና በዛን ጊዜ ስልጣኔ እርምጃ ነው ይያለ ሁሉም ምስጋና አቅርቧል። ብላታ መርሲ ሀዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ በንግስት ዘውዲቱ ዘመን ብለው በጻፉት ጽሑፋቸው ውስጥ እንደተቀሰሱት ባለ ብዙ ባሮች የሆኑት ሰዎች በልባቸው ቅሬታ ገብቶ አዘኑ። ለምሳሌ ጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ በዚያው ሰሞን የልባቸውን ቅሬታ በጨዋታ ላይ ሲናገሩ እንግዲህ ምን አለ አልታዬ ወርቅ ሚስታቸው ናቸው ወደ ወንዝ እየወረደች ውሃ መቅዳት ነው እኔ ምንጨት እየፈለጥኩ አቀርብላታለሁ አሉ እየተባለ ሲወራላቸው የከረመበት ሁኔታ ነው ያለውና አንዱ የባሮች ንጻነት ደንብ ትልቁ ተግባር ነው።
ጋዜጠኛ ሄኖክ ያሬድ ፈንታ፣ ለመሆኑ ዛሬ ማርች 8 እንዲህ እየተዘከረች ያለችው ታዳጊ ወጣት ማትሆን ልክ የዛሬ 100 ዓመት የካቲት 4 ቀን 1909 ዓመተ ምህረት ዘውድ ጭነው የነበሩት ቀዳማዊት ንግስተ ነገስታት ዘውዲቱ ናቸው። ኢትዮጵያን ከ13 ዓመታት አስተዳድረዋል። በጊዜው እንደ ዛሬዎቹ የእንግሊዝ ጠቅላይ ሚኒስትሮች ይታዩ ከነበሩት ከአልጋዋራሽ ተፈሪ መኮንን ጋር በመሆን ብዙ ስራዎችን ሰርተዋል። ለምሳሌ ኢትዮጵያ የዓለም መንግስታት ማህበር ወይም ደግሞ ያሁኑ የተባበሩት መንግስታት ማህበር መስራች አባል እንድትሆን አድርገዋል። በዚህም ዛሬ ኢትዮጵያ የጸጥታው ምክር ቤት ቋሚ አባል እንድትሆን የሚያስችለውን ጎዳና አመቻችተዋል። የኦሎምፒክ መንፈስ በኢትዮጵያውያን አእምሮ ውስጥ እንዲሰርጽ በማሰብ አልጋዋራሽ ተፈሪ መኮንንን ወደ አውሮፓ ለመላክ ሲያስቡ ይሂዱ አይሂዱ የሚል ድጋፍም ተቃውሞም በመነሳቱ መሳፍንቱንና መኳንንቱን ሰብስበው ድምጽ ካሰጡ በኋላ ይሂዱ የሚለው ድምጽ ስለበለጠ ተፈሪ መኮንን ፈረንሳይ ሄደው የዛሬ 93 ዓመት በዚያ የተካሄደውን የኦሎምፒክ ስፖርት ውድድር አይተው ተመልሰዋል። መመልከት ብቻ ሳይሆን በአውሮፓ እየተዘዋወሩ የስራ ጉብኝት አድርገዋል። እዚህ በኦሎምፒኩ መሰረት ኢትዮጵያ ከ1948 ዓመተ ምህረት ጀምሮ የኦሎምፒክ አባል ሆና እስከዛሬ ድረስ በርካታ ወርቃማ ድሎችን እያስመዘገበች ትገኛለች። ወደ ጋብቻው ታሪክ ልመለስ። ከዛሬ 45 ዓመት በፊት የዳግማዊ ምኒልክ መታሰቢያ ድርጅት ታሪከ ዘመን ዘዳግማዊ ምኒልክ በሚል ርዕስ ያሳተመው የጸሐፌ ትእዛዝ ገብረስላሴ ታሪካዊ መጽሐፍ አጼ ዮሐንስ አጤ ምኒልክ ልጃቸው ዘውዲቱን ለልጃቸው ለአርያ ስላሴ እንዲድሩላቸው መጠየቃቸውን ያስረዳል። ሽማግሌዎቹም እነራስ አሉላ ነበሩ። በዚያ ወቅት አጼ ዮሐንስ የትግራይ ንጉስ፣ አጤ ምኒልክ ደግሞ የሸዋ ንጉስ ነበሩ። እና ታዲያ በዚሁ መሰረት እሽናሽን ሁለቱ ነገስታት ወረይሉ ደሴ ዙሪያ በምኒልክ ቤት ተገናኝተው ከጨረሱ በኋላ ጋብቻው የዛሬ 134 ዓመት ማለትም በ1875 ዓመተ ምህረት በወግ በማዕረግ ተፈጽሟል። ቀደም ሲል እንደተገለጸው በወቅቱ ዘውዲቱ የ6 ዓመት ከመንፈቅ አርያ ስላሴ ዮሐንስ ደግሞ የ12 ዓመት ወጣት ነበሩ። እና በዚህ ጊዜ አባት ምኒልክ አጤ ዮሐንስን እንደው እኮ ልጅ ነች አሉ ልጃቸውን። አጼ ዮሐንስም በአንቀልባም ቢሆን አዝለን እንወስዳታለን አሉና ጋብቻው ቀደም እየነገለጽኩላችሁ በወግ በማዕረግ ተፈጸመ። አንቺም ልጅ እኔም ልጅ ተጋቡ ይሉናል፣ የተሰቀለውን ማን ያወርድልናል ተብሎ መዘፈኑን ግን አላነበብኩም። ጋብቻ እንዴት በ6ና በ12 ዓመት ዕድሜ ይፈጸማል? ይሄ የእናንተም የእኔም ጥያቄ ነው። ተክለ ጻድቅ መኩሪያ አጼ ቴዎድሮስ በተሰኘው መጽሐፋቸው ጋብቻው ፖለቲካዊ ጋብቻ ስለሆነ ነው ይላሉ። ንግሥተ ነገሥታት ዘውዲቱ በመንግሥት አስተዳደር ውስጥ ሲጠቀሱ ብዙ አይሰማም። ለመሆኑ ብዬ እስኪ እኔው ራሴን በራሴ ልጠይቅ። ለመሆኑ አጤ ምኒልክ ካረፉበት ከ1906 ዓመተ ምህረት ጀምሮ እስከ 1923 ቀዳማዊ ኃይለ ሥላሴ እስከነገሱበት ጊዜ ድረስ ያለው 16 ዓመት ወዴት ሄዶ የት ገብቶ በየትኛው ሚሌኒየም ተካቶ ነው ብለን መጠየቅ ይገባናል። ለመሆኑ የታሪክ ምሁራንና አፍቃሪዎች ለሴቶች መብት መከበር እንዲሁም ለእኩልነታቸው ቆመናል የሚሉ ድርጅቶች በዚህ ጉዳይ ላይ ምን ይሉ ይሆን? ሌላው ቀርቶ ከ40 ዓመት በፊት ንግሥተ ነገሥታት ዘውዲቱ መታሰቢያ ሆስፒታል እየተባለ ይጠራ የነበረው ሕንፃ በደርግ ዘውዲቱ መታሰቢያ ሆስፒታል እንደተባለ ዛሬም አለ። የሆስፒታሉን ታሪካዊነት የሚገልጸው የቱ ይሆን? ዘውዲቱ ወይስ ንግሥተ ነገሥታት ዘውዲቱ የሚለው? በዚህስ ላይ ምን ትላላችሁ ለማለት ነው ተባባሪን ያንጎለላውን ሀብቴ ገብረ ማርያምን አመስግኜ ልሰናበት። አቤት በሉኛ ቤት ስሙኛ ቤት አቤት መልክታለኝ በሉኛ ቤት ሲቤት አቤት አቤት በሉና ቤት ስሙና ቤት አቤት መልክታለና ቤትኛ ስለኛ አቤት Ben gara andone de destane norendal
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲስ ባወጣው የሰብአዊ መብት ዘገባው በኢትዮጵያ የሚታዩ መጠነ ሰፊ እስራቶችን፣ በሀገሪቱ የተላለፈውን የአስቸኳይ ጊዜ አዋጅና እየጠበበ መጥቷል ያለውን የፖለቲካ የመናገር ነጻነት አውግዞ ማስተካከያ እንዲያደርግ ጠይቋል። አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ የህዝብ ግንኙነት ኃላፊ ዘገባው ማንንም ለማሳነስና ለመተቸት ሳይሆን የሰብአዊ መብት ሁኔታዎችን በዓለም ዙሪያ ለማጉላት ነው ብለዋል። መለስካቸው አመሃ ዝርዝሩን ይዟል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየዓመቱ የሚያወጣው ይህ በሰብአዊ መብቶች አያያዝ ላይ ያተኮረ ዘገባ የቀደሙትን ዓመታት ሁኔታ ከዛሬ ጋር የሚያወዳድር ሰነድ እንዳልሆነ አበክረው ይገልጻሉ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የመረጃ መኮንንና ቃል አቀባይ ኒኮላስ ባርኔት ዛሬ ከቪኦኤ ጋር ባደረጉት ቆይታ ባርኔት ባሳለፍነው ሳምንት መጨረሻ ይፋ የሆነው በ2016 በዓለም ዙሪያ የሰብአዊ መብቶችን አያያዝ የሚዘረዝረው ዘገባ የሚያሳየው የዚያን ዓመት ብቻ ነው። ማንም ግን ወደ ኋላ ተመልሶ ያለፉትን ዓመታት ዘገባዎች እየተመለከተ ከአዲሱ ዘገባ ሊያወዳድር ይችላል። በኢትዮጵያም ላይ የወጣውን ዘገባ በዚህ መልኩ ሊያይ ይችላል ያሉት ባርኔት፣ ይሁንና የዩናይትድ ስቴትስ መንግሥት እነዚህን ዘገባዎች ሲያወጣ ዓላማው ምን እንደሆነም ጠቁመዋል።
What I want to stress is that we do so not to belittle, not to criticize, but to raise the issue and hopefully deal with it.
በአጽንኦት መናገር የምፈልገው ይህን ዘገባ የምናወጣው ማንንም ለማሳነስ ወይንም ለመንቀፍ አይደለም። ጉዳዩን በማንሳትና መፍትሄ ለማግኘት ተስፋ በማድረግ ነው። የኢትዮጵያ መንግሥት ሕዝቡን ያሳሰቡትን ጥያቄዎች በመመለስም የማይናቁ ተስፋዎችን መስጠቱን እንደገና ለማስተዋወስ ፈልጋለሁ። ሂደቱን በቅርበት እየተከታተልን ነው። ከነዚህ በገዢው ፓርቲና በተቃዋሚዎች መካከል ከሚደረጉ ውይይቶች ተጨባጭ ውጤቶች ይገኛሉ ብለን እንጠብቃለን። ቃል የተገቡ ውጤቶችም ተግባራዊ እንደሚሆኑ ተስፋ እናደርጋለን። ግን ይህ ይሆናል ያ አይሆንም ይላል ከወዲሁ መደምደም አንችልም። መጠበቅና ማየት ይኖርብናል።
የ2016 ዓመተ ምህረት የሀገሮችን የሰብአዊ መብቶች አያያዝ የሚተነትነው ይህ ዘገባ ወደ 200 የሚጠጉ ሀገሮችን የሰብአዊ መብቶች ሁኔታ መመልከቱን በዘገባው መቅድም ተመልክቷል። የዩናይትድ ስቴትስ መንግሥት ሕግ አውጪ፣ አስፈጻሚውና ሕግ ተርጓሚው ከዚህ ሰነድ አያሌ መረጃ እንደሚያገኙም ይጠቁማል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይም ይህንን ከመዘርዘር አልፈው ሌላም የሚያመለክተው ቁም ነገር እንዳለ ይጠቁማሉ።
The report can be used by in a number of ways. Congress reviews it when they make decisions about legislation and foreign aid.
ዘገባ በተለያዩ መንገዶች ጥቅም ላይ ሊውል ይችላል። ኮንግረስ ሕግ ሲያወጣ፣ በውጭ እርዳታ ጉዳይ ላይ ሲወስን ይህን ዘገባ ይቃኘዋል። ፕሬዝዳንቱ ከሌሎች ሀገሮች መሪዎች ጋር ከመገናኘታቸው በፊት ይህንን ዘገባ ይመለከታሉ። መንግስታዊ ላልሆኑ ድርጅቶች፣ ለዩኒቨርሲቲ ተመራማሪዎችና ለጠቅላላው ሕዝብም ዘገባው ክፍት ነው። እንደ እውነቱ ዘገባው የአሜሪካ ሕዝብ ለዘገባው የሚሰጠውን ታላቅ ዋጋ የሚያንጸባርቅ ነው።
በአጠቃላይ ሲታይ የ2016 ዓ ም ዘገባ በኢትዮጵያ ላይ ያወጣው ክፍልም የሰብአዊ መብቶች ሁኔታን በተመለከተ መልካም ገጽታን የሚያሳይ አይደለም። የዩናይትድ ስቴትስ መንግሥት ይህ እንዲቃና ከዚህ በፊት ካደረገው የተለየ እርምጃ ይወስድ ይሆን የሚል ጥያቄ የቀረበላቸው ኒኮላስ ባርኔት ሁኔታዎችን በሚከሰቱበት ወቅትና መንገድ መመለሱ እንደሚሻል ያስረዳሉ።
We deal with the situations as they develop. Diplomacy is not a science. It's something where this is a relationship and in some ways it's like human
ሁኔታቸውን እንዳመጣጣቸው እንይዛቸዋለን። ዲፕሎማሲ ሳይንስ አይደለም። ይህ ተዛምዶ ነው። በአንዳንድ በኩል ሰብአዊ ግንኙነቶችን ይመሰላል እና ለአጋሮች ፍላጎት ምላሽ መስጠት ያስፈልጋል። ስለ ስጋታቸውም ምላሽ መስጠት ተገቢ ነው። ስለሆነም በኢትዮጵያ ወደፊት የሰብአዊ መብቶችን ጥያቄ ለመመለስ ምን ማድረግ እንዳለብን ከወዲሁ መጨነቅ፣ ወደፊት ከጓደኛ ጋር እንዴት መኖር እንዳለብህ ዛሬ እንደ መጨነቅ ያህል ትርጉም የሌለው ነገር ነው። ወደፊትም ምን እንደሚሆን አናውቅም።
ቃል አቀባዩ በመጨረሻም ባለፈው ዓመት በሀገሪቱ የተለያዩ ክፍሎች የነበረውን ተቃውሞና የጸጥታ ኃይሎች የሰጡትን ምላሽ በተመለከተ በዘገባው የሲቪል ባለሥልጣናት በጸጥታ ኃይሎች ላይ ቁጥጥር አልነበራቸውም የሚለውን ሐረግ ለተጠየቁት የሚከተለውን ምላሽ ሰጥተዋል።
We've spoken out about instances where we believe excessive force was used, where due process is not used.
ከመጠን ያለፈ ኃይል በጥቅም ላይ ውሏል ብለን ስናስብ ወይም ተገቢው የሕግ ሥርዓት በተግባር አልዋልም ብለን ስናስብ በግልጽ ተናግረናል። በእነዚህ ጉዳዮች ላይ ተጠያቂነትና ግልጽነት እንዲኖርም ለማበረታታት ከመንግሥት ጋር አብረን ሰርተናል።
የኢትዮጵያ መንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት የሕዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለቪኦኤ እንደገለጹት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአውሮፓውያን ዘመን አቆጣጠር የ2016ን የዓለም አገሮች የሰብአዊ መብቶች አያያዝ ዘገባን ሲያወጣ በኢትዮጵያ ተፈጥረው የነበሩ ሁኔታዎችን በአግባቡ አልተገነዘበም ይላሉ። ባለፈው ዓመት በኢትዮጵያ ሰላማዊ በሆነ መንገድ ተገቢና ሕጋዊ ጥያቄዎችን ያቀረቡ ክፍሎች የነበሩትን ያህል ሁከትን የፈጠሩና አባባሱ ኃይሎችም ነበሩ ይላሉ። መንግስት ደግሞ የህዝቡን ሰላም የማስጠበቅ ኃላፊነት አለበት ሲሉም ይከራከራሉ።
ሪፖርቱ ሚዛኑን መጠበቅ አለበት ነው። አሁን ስቴት ዲፓርትመንቱ የሚያወጣው ሪፖርት ሚዛኑን መጠበቅ አለበት፣ በወቅቱ የነበሩ ጉዳዮችን በአግባቡ ማየት አለበት፣ የመንግስትንም ሴይ መያዝ አለበት። አጠቃላይ ሂውማን ራይትስ ዎች የሚሆን ስቴት ኦፍ ዲፓርትመንት የሚሆን መረጃ የሚሰጧቸው አካላት እነማን ናቸው? ፖለቲካዊ የሆነ ፍላጎት የላቸውም ወይ? መረጃዎችን ሲሰጧቸው እነሱ የሚያነጋግሯቸው ሰዎች፣ መረጃ የሚቀበሏቸው ሰዎች የተለየ ሞቲቭ የላቸውም ወይ የሚለውን ነገር ማረጋገጥ አለበት። በትክክል ጄኒን የሆነ የህብረተሰብ ክፍል ነው ይህንን መረጃ የሰጣቸው የሚለው ላይ የሁሉንም አካል ግብዓት የወሰደ የተሟላ ሪፖርት አይደለም የሚል ነው ያለውና በዚህ መልኩ ሚዛኑን የጠበቀ መሆን አለበትና ወደ አንድ ሳይድ ወደ አንድ ጎን አጠቃላይ ችግሮችን ያስቀመጠበትና የደፈደፈበት ሁኔታ ነው ያለው። ይሄ ደግሞ ትክክል አይደለም።
በዚህ ዘገባ እንደተመለከተው ባለፈው ዓመት በሀገሪቱ ሰላማዊ ሰልፎችን ተከትሎ በተፈጠረው አለመረጋጋት በተለይ በኦሮሚያና በአማራ ክልሎች በመቶዎች የሚቆጠሩ ዜጎች ተገድለዋል። በመንግስት የተቋቋመውን የኢትዮጵያ ሰብአዊ መብቶች ኮሚሽንን ጠቅሶም በኦሮሚያ ብቻ 28 የጸጥታ ኃይል አባሎችን ጨምሮ 123 ሰዎች ተገድለዋል ብለዋል። ሂውማን ራይትስ ዎች የተሰኘው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት 500 ሰዎች በጸጥታ ኃይሎች ተገድለዋል ሲል ዘግቧል። ይህ የአሜሪካ የውጭ ጉዳይ መስሪያ ቤት ዘገባ የኢትዮጵያን ጠቅላይ ሚኒስትር በመጥቀስ በኦሮሚያ ብቻ 500 ሰዎች እንደተገደሉ በጥቅምት ወር ተናግረዋል ይላል። እነዚህም ተገደሉ የተባሉ ሰዎችን ቁጥር አስመልክቶ የመንግስትን አቋም አቶ መሐመድ ሰይድ ለቪኦኤ ይህን ብለዋል።
ቁጥሮችን በተመለከተ በመንግስት በኩል የአንድም ሰው ህይወት እንዲጠፋ አይፈለግም። የአንድም ሰው ህይወት በጥልቅ ነው በመንግስት ኮንሰርን የሚወሰድበት። ስለዚህ በተደጋጋሚም እንደተገለጸው እና መንግስት የተሰማውን ሀዘን በኢትዮጵያ ህዝብ ስም ለህዝቡ የገለጸበት ሁኔታ ነው ያለው እና የአንድም ሰው ህይወት ቢሆን ትልቅ ዋጋ የሚሰጠው ጉዳይ ነው የሚሆነው እና ቁጥሮችንም እንደዚሁ በተለያየ መልኩ ሶሻል ሚዲያ ላይ የሚለቀቀው በተለያየ ማህበራዊ የመገናኛ ብዙሃን በተለያዩ ሚዲያዎች የሚገለጸውን ዝም ብሎ ወስዶ ኃላፊነት በጎደለው መልኩም ማስተላለፍ ተገቢ አይሆንም። ስለዚህ ገለልተኛ አጣሪ አካል አለ። ይህ አጣሪ አካል በቀጣይ ሂደቱን ጨርሶ ይፋ የሚያደርግበት ሂደት ነው ያለውና ይህንኑ መጠበቅ ተገቢ ነው ብዬ ነው ማስበውና በዚህ መልኩም ስቴት ዲፓርትመንትም ቢሆን በዚህ አይነት መልኩ ቁጥሮችን ሲያወጣ ከትክክለኛ መረጃ ላይ መነሳት አለበት
እና ይሄ አሁን መንግስት በእነዚህ ቁጥሮችም ሆነ በሌላ እንደው እስከ ዛሬ ድረስ ባለው ሁኔታ በተፈጠረው አጋጣሚ የሞቱ ሰዎችን የተገደሉ ሰዎችን ቁጥር ገና ያጣራል ብለን እንጠብቅ።
ገለልተኛ አካል ያጣራል ስል በህገ መንግስቱ እውቅና ያገኘ አካል ስል የኢትዮጵያ ሰብአዊ መብት ኮሚሽን በህገ መንግስቱ ተቆጥሮ የተሰጡ ተግባራት ኃላፊነቶች አሉት። በዛ መልኩ በገለልተኝነቱ ከዚህ ቀደምም እንደታየው ፕሩቭ እንደተደረገው በተጨባጭ እከሌ ከእከሌ ሳይለይ ማለት ነው የተፈጸሙ ችግሮችም ካሉ በግልጽ ተጠያቂነትን በሚያሰፍን መልኩ ከህዝብ ተወካዮች ጀምሮ ለሚመለከታቸው አካላት ለመላው ኢትዮጵያ ህዝብ ይፋ የሚያደርግበት አሰራር ነው ያለውና ይህን አሰራር ነው መጠበቅ ያለብን እንጂ እንዲሁ ከተለያየ አካላት በተለይም ፖለቲካዊ ፍላጎት ካላቸው አካላት ያገኘነውን መረጃ ቁጥር አንስተን መስጠትና ይህንን ደግሞ እንደ መረጃ አውጥተን መበተን የለብንም የሚል አስተሳሰብ ነው ያለኝ።
እንጠብቃለን ማለት ነው።
እንጠብቃለን።
በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ የዴሞክራሲና የሰብአዊ መብቶች ከበሬታ ለኢትዮጵያ የህልውና ጉዳይ እንደሆነ ገልጸው ስለዚህም ሀገር በቀል ዴሞክራሲ በኢትዮጵያ ስራ ላይ እየዋለ እንደሆነ ተናግረዋል። ከአሜሪካ መንግስት ጋር ባያሌ ጉዳዮችና ቁም ነገሮች የኢትዮጵያ መንግስት በከፍተኛ ትብብር እየሰራ እንደሆነም አስተውሰዋል። መለስካቸውማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ሄኖክ
ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
እኔ መስታወት አድራጋው ነበር።
መልካም ማርቻ እየተያልን ከሞክቢል ያበረው ጋር በመሆን ዲጄ ፋትስ ሙዚቃ መርጧልና መሰግናለን።
መልካም ምሽት።